ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በሕይወት ከተለያዩ ፈተናዎች እንጋፈጣለን። አያሌ በደስታ የተሞሉ ገጠመኞችን እንደምንቸረው ሁሉ ሕይወት በአንድ ወገን የድንገተኝነቱን ያህል ታዲያ ሰው የሚያደርገንን ማንነታችንን ፈልቅቆ የሚያወጣ ሌላ ነገር ስለመኖሩ ግን ያጠራጥራል። አንዳንዴም ውበቱም ጭምር ነውና ይህ ታዲያ ላልጠበቅናቸው ከፈቃዳችን ውጪ በራሳቸው ለሚመጡ ነገሮች ሲሆን ደግ ሰው ሰራሽ ለሆኑትና የሰውን ልጅ ክቡር ሕይወት ያህል በገዛ ፈቃድ መንጠቅ የሚጨምር ሲሆን ይህን ክፉ ምግባር ስራቸው ያደረጉት እንዴት እንደሚያስቡ እንኳን መረዳት ያዳግታል። ለራሳቸው የሰጡትንም ስልጣን ምንጭ ማወቅ ቢሆን የማይሞከር ነው። ከሁሉ በላይ ግን ይሄ ሁሉ ለምን ያሰኛል? መልስ የማይገኝለት ጥያቄም ቢሆን ለማንኛውም ተፈጥሮን የተከተለውን እናስቀድም። የኮቪድ-19 ዓለም ዜናዎች። በህንድ ራሱን ሁለት ጊዜ የቀየረ በፍጥነት የሚዛመትና ምናልባትም አሁን ላሉት ክትባቶች ላይበገር ይችል ይሆናል የሚል ስጋት ያሳደረ አደገኛ የኮሮና ቫይረስ ዝርያ እያነጋገረ ነው። የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን 11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን ጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶለት አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠውም ይህ ክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች በሚቀርቡበት መንገድ ይኸውም ማስጠንቀቂያ የሰፈረበት ወረቀት አብሮ እንዲቀርብና ጥቅም ላይ እንዲውል መክሯል። ይህም በመልካም ዜናነቱ ተወስዷል።
ይህ ሳይድ ኤፌክት አሁን በአስትራዘኔካ የሚያየ ነው እንደሆነ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲስቲክ ሚሊዮን ሰው ተወቅቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከአንድ እስከ 2% ኮቪድ የያዛቸው ሰዎች ይሞታሉ እና የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም።
ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ናቸው። በቅርቡ ብሪታንያ ሰራሹን አስትራዜኔካንና አሁን መልሶ ስራ ላይ እንዲውል የተፈቀደውን የዩናይት ስቴትሱን የጆንሰን ኤንድ ጆንሰን የጸረ ኮቪድ-19 ክትባት በወሰዱ ጥቂት ሰዎች ላይ የታየ የጎንዮሽ ጉዳት ምንነት ለመረዳት በተሰናዳ ቅንብር ከተናገሩት የተወሰደ ነው። ቆየት ብሎም ይቀርባል። ኤፋየር ዊዝን በሚል ርዕስ በክሪስቶፈር ቻምበርስ የተሰራና የሶስት ኢትዮጵያውያን ታሪክ የሚተረክበት አዲስ ዘጋቢ ፊልም በ45ኛው የአትላንታው የፊልም ፌስቲቫል ከቤት ውጭ በሚታይ ማሳያ ለእይታ ይቀርባል። ዝርዝሩን በራዲዮ መጽሔት የጥበብና ሕይወት መስኮት መልከት እናደርጋለን። በዝግጅታችን መርሃ ግብር መሠረት የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከስምንቱ አብይ ጾሞች አንዱና ከትንሣኤ አስቀድሞ የሚመጣው የሰሞነ ሕማማት ዋዜማ የዛሬውን ሆሳዕና የተሰኘ በዓል አስመልክቶ ያሰናዳውን ቅንብር ይዞ ቀርቧል። እሁድ ሚያዝያ 17 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢራቅ ዋና ከተማ ባግዳድ ውስጥ የኮቪድ-19 ህሙማን የሚታከሙበት ሆስፒታል ውስጥ የኦክሲጅን ጋዝ ፈንድቶ 82 ሰዎች ሲሞቱ 110 ሰዎች ደግሞ ከፍተኛ ጉዳት እንደደረሰባቸው የሀገሪቱ የውስጥ ጉዳይ ሚኒስቴር አስታወቀ። አደጋው የደረሰው በከተማይቱ ዲያላ ድልድይ አቅራቢያ ኢብን ካቲብ ተብሎ በሚጠራው ሆስፒታል ላይ ቀዳሚ ምሽት ነው። ቃል አቀባዩ ካሊድ አልሙሃን እንደዚህ አይነት አሳዛኝ አደጋ ለወደፊቱ እንዳይከሰት የሁሉም ሆስፒታሎች የደህንነት ሁኔታቸው በአስቸኳይ እንዲረጋገጥ እናደርጋለን ሲሉ ለብሔራዊ የቴሌቪዥን ጣቢያው መግለጫ ሰጥተዋል። ከአደጋው የተረፉት ታካሚዎች እሳቱ በጣም ከፍተኛ እንደነበርና አደጋው ወዳልደረሰበት የመጨረሻ ፎቅ ላይ ተንጠላጥለው መትረፍ እንደቻሉ ተናግረዋል። አንዳንድ ሰዎችና የህክምና ባለሙያዎችም ከእሳቱ ለማምለጥ ከፎቁ ላይ ሲዘሉ ታይተዋል። ቤተሰቦቻቸውን እስካሁን ማግኘት ያልቻሉ ወላጆች ከእሳት በተረፈው የሆስፒታሉ ክፍል ተሰባስበው የሚገኙ ሲሆን ከአደጋው የተረፉት ደግሞ ወደ ሌላ ሆስፒታል መዛወራቸው ታውቋል። የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካዲሚ በአደጋው ላይ ምርመራ እንዲደረግ ትዕዛዝ አስተላልፈዋል። እንዲህ ያለ አደጋ መድረሱ ለቸልተኝነት ማስረጃ ነው፣ ስለዚህም በሆስፒታሉ አስተዳደር የደህንነትና የጥገና ኃላፊዎች ላይ በአስቸኳይ ምርመራ ይደረግ፣ የምርመራ ውጤቱ እስኪታወቅም ድረስ ታስረው ይቆዩ ሲሉ ትዕዛዝ አስተላልፈዋል። 130 ስደተኞች በሜዲተራኒያን ባህር ላይ ከሞት ጋር መጋፈጣቸው ከታወቀና የድረሱልን ጥሪ ካቀረቡ በኋላ ለአደጋው ምላሽ እንዲሰጡ ጥሪ የተደረገላቸው ግዛቶች ምላሽ መንፈጋቸውን ተከትሎ ዛሬ አስተያየት የሰጡት የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የእፍረት ጊዜው አሁን ነው ብለዋል። በሜዲተራኒያን ባህር ላይ 130 ስደተኞችን ሳትጭን እንዳልቀረች SOS የተባለው የፈረንሳይ ድርጅት አርብ ዕለት የገለጸ ሲሆን ከነዚህ ስደተኞች መካከል በባህሩ ላይ በሊቢያ አቅራቢያ በጎማ በተሰራ ጀልባ አጠገብ የ10 ስደተኞች አስክሬን ተንሳፎ መገኘቱን አስታውቋል። በቅዱስ ጴጥሮስ አደባባይ በመቶዎች የተቆጠሩ ሰዎች በተሰበሰቡበት የእሁድ ጸሎት ያደረሱት አባ ፍራንሲስ በሜዲተራኒያን ባህር ላይ በደረሰው ሌላ አደጋ በጣም ውስጤ እንደታመመ ልመሰክርላችሁ እችላለሁ ብለዋል። እነርሱ ሰዎች ናቸው 2 ቀናት ሙሉ እርዳታ እንዲደረግላቸው የለመኑና ላደረጉት የልመና ጥሪ ምላሽ የተነፈጉ ሰባዊ ፍጥረቶች ናቸው ሲሉ ማዘናቸውን ገልጸዋል። አሁን ጊዜው የሚታፈርበት ነው ሲሉም አክለዋል። ስደተኞቹ ከተሳፈሩበት 3 ጀልባዎች የድረሱልን ጥሪ የተደረገው ረቡዕ መሆኑን የገለጸው SOS የተሰኘው የፈረንሳይው ድርጅት ፍለጋው ከዚያ በኋላ መካሄዱን አስታውቋል። ግዛቶች በአደጋ ውስጥ የነበሩ ከ100 በላይ ስደተኞችን ለማትረፍ እምቢተኝነት አሳይተዋል ሲሉ በተባበሩት መንግስታት የፍልሰት ድርጅት IOM ቃል አቀባይ ሳፊ መሳሂል ለጋዜጠኞች ገልጸዋል። አባ ፍራንሲስ በሜዲተራኒያን ባህር ላይ ህይወታቸው ላጡና መርዳት እየቻሉ ሌላኛውን መንገድ ለመረጡ ሁሉ ጸሎት እንዲደረግ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአንደኛው የዓለም ጦርነት ወቅት በቀድሞ ኦታማን ኢምፓየር በአርመኖች ላይ የጅምላ ግድያና የዘር ጭፍጨፋ መፈጸሙን ትላንት ቅዳሜ ተናገሩ። ባይደን ይህንን የተናገሩት አርመንያን አሜሪካውያን በአርመንያን ላይ የታወጀው የዘር ማጥፋትና በዚያ ጭፍጨፋ ህይወታቸውን ላጡ ሰዎች መታሰቢያ በሚያከብሩበት ዕለት ነው። በየዓመቱ በዚህ ቀን በኦቶማን አገዛዝ ዘመን በዘር ጭፍጨፋ ህይወታቸውን ያጡ አርመንያውያንን እናስታውሳለን፣ እናም እንደዚህ አይነት ጭካኔ እንደገና እንዳይከሰት ለመከላከል ጠንክረን እንደምንሰራ እናረጋግጣለን ብለዋል። አያይዘውም የአሜሪካ ህዝብ ከዛሬ 106 ዓመታት በፊት በተፈጸመው የዘር ፍጅት ህይወታቸውን ያጡ አርመኖችን ያከብሯቸዋል፣ ያስቧቸዋልም ብለዋል። የቱርክ የውጭ ጉዳይ ሚኒስትር በቱርክ የሚገኙትን የዩናይትድ ስቴትስ አምባሳደር ዴቪድ ሳተርፊልድ ለማብራሪያ ወደ አንካራ ጠርተዋቸው እንደነበር በመግለጫ ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ሲዳት ኦናል የፕሬዝዳንት ባይደን መልእክት ፍጹም ተቀባይነት የሌለውና በእጅጉ የሚወገዝ ሆኖ አግኝተነዋል ማለታቸውም ተሰምቷል። በኢትዮጵያ የኮቪድ-19 ቫይረስ የተገኘባቸው ሰዎች ቁጥር ከ250,000 ማለፉን የጤና ሚኒስቴር አስታወቀ። አድማጮች ለ ዜናው የተያዘው ሰዓት በዚህ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። እሁድ ሚያዝያ 17 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራም አዘጋጅና አቅራቢ አሉላ ከበደ ነኝ። ተስተባብላችሁ ገና አጋዥ አገኘው ስል በስራ ጉዳይ ወደ አዲስ አበባ ተጉዛለች። በቀጣዮቹ ፕሮግራሞቻችን ትመለሳለች። ለምሽቱ ከተሰናዱ ልዩ ልዩ ክንብሮች ጋር እስከ 4 ሰዓት አብሬያችሁ አመሻለሁ። አድማጮች አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ሰበብ ሱሰኛ ነበርኩኝ የሲጋራ ወዳጅ ሳምባም አልነበረኝ ልቤ ላይ ሳት አንዳጅ ከወራቶች በፊት ላቆም ስላሰብኩኝ በሐኪም እርዳታ ማስቲካ ጀመርኩኝ። ግን ከጊዜ ኋላ ለክፉ ጤስ ብዬ ለሳምባ እያዘንኩኝ ብዙ ሳመሰኳ እርሱም ሱስ ሆኖብኝ ማስቲካ ለማቆም ሲጋራ ጀመርኩኝ። ሰበብ በተሰኘችውና የሳምንቷ ምርጥ ባደረግናት የናትናኤል መስፍን እንዳለ ግጥም ዝግጅታችንን ጀምረናል። ናትናኤልን ለግሩም ግጥሙ እናመሰግናለን። የክርስትና እምነት ተከታይ ለሆናችሁ በዓሉንም ለምታከብሩ አድማጮቻችን ለሆሳናው በዓል እንኳን አደረሳችሁ። ቆየት ብሎም ንጉሴ አንድ ዝግጅት ይዞ ይቀርባል። ለአውሮፓውያን የዘመን አቆጣጠር በ1962 ዓ.ም የመጀመሪያው የዩናይት ስቴትስ የሰላም ጓድ አባል በመሆን ወደ ኢትዮጵያ በመጣችበት ወቅት የኢትዮጵያን ሙዚቃ ስታጠና ያሳደረባት ልዩ ስሜት ሙዚቃን ከፈጠረው ማህበረሰብ ባህልና ማህበራዊ መሰረቶች አንጻር የሚያጠናውን የሙዚቃ ጥናት ዘርፍ ካጠናች በኋላ ዳግም ወደ ኢትዮጵያ በመመለስ አንጋፋውን የበገና ተጫዋች አለሙ አጋን ያኔ እርሳቸውም ገና አፍላ ወጣት ናቸው ለመጀመሪያ ጊዜ የቀረጸችው ቅጂ ነው። የዛሬዋ አረጋዊት ሲንቲያ ኪምበርሊን በኢትዮጵያ ሙዚቃ ዙሪያ የሰራቻቸው ስራዎች ኢትዮጵያ ውስጥ ለማህበረሰብ የሚበጅ ስራ የሰሩ አንዳንዶችም ከኢትዮጵያ ጋር የፈጠሩት የጠበቀ ቁርኝት ወደ አገራቸው ከተመለሱም በኋላ አፍቃሪ ኢትዮጵያዊ በመሆን እድሜ ዘመናቸውን የዘለቁትን ከዚህ ቀደም ባስተዋወቅንበት ዘይቤ ወደፊት በስፋት እንተዋወቃታለን። በኢትዮጵያ ባህላዊ ሙዚቃ በተለይም ደግሞ በመሰንቆ ፍቅሩና ጨዋታው ዝነኛው ቻርልስ ሳተን ከእነኝህ ውስጥ አንዱ ነው። ለሁሉም በዓለም ዋጋ በገና ወደዚያ ሩቅ ዘመን እናቅና። አሁን የበገናው አባት መጋቢ ስብሐት ዓለሙ አጋ ከዛሬ 50 ዓመት በፊት የደረደሩትን በገና ነው የሰማነው። መጋቢ ስብሐት ዓለሙ አጋን እናመሰግናለን። ከቻይናዊ ወላጆቿ አሜሪካ ውስጥ በአሪዞና ክፍለ ግዛት ተወለደችው በመግቢያ ያነሳኋት ቅጂውንም ያኖረችልን ሲንቲያ ሴ ኪምበርሊን በልጅነት መጠሪያዋ ሲንቲያ ሜ ሊንሴ ከካሊፎርኒያ ዩኒቨርሲቲ በሙዚቃ ትምህርት እንደተመረቀች የመጀመሪያው የሰላም ጓድ ቡድን አባል ሆና ወደ ኢትዮጵያ የተጓዘችው እንደ አውሮፓውያን የዘመን አቆጣጠር 1962 ዓ.ም በኢትዮጵያ የዘመን አቆጣጠር ደግሞ 1954 እና 55 መሆኑ ነው። ለተከተሉት 2 ዓመታት በመንደፈራ ለጥቆም በአስመራ በሚታስተምርበት ወቅት የኤርትራን አካባቢ ሙዚቃዎች ትሰማለች። በሙዚቃዎቹም በመመሰጧ መቅረጽ ትጀምራለች። ኳን ከዚያ በኋላ በሙዚቃ ባለሙያነቷ የበርካታ ሀገሮች ሙዚቃዎች ያጠናች ቢሆንም እነኛን በወጣትነቷ የሰማቻቸውን ሙዚቃዎች ያህል ውስጧ የገባ እንደሌለ ትናገራለች። እንደ አውሮፓውያን የዘመን አቆጣጠር በ1968 ዓ.ም በኢትዮጵያ የዘመን አቆጣጠር 1960 እና 61 ዓ.ም መሆኑ ነው። ሁለተኛ ዲግሪዋን ከተቀበለች በኋላ ወደ ኢትዮጵያ ተመልሳ በየክፍላት ሀገሩ በመዘዋወር በርካታ ሙዚቃዎችን ቀርጻለች። ቀደም ብለን የሰማነውን የታዋቂውን የመጋቢ ስብሐት ዓለሙ አጋን የበገና ድርድርም በዚያን ወቅት ነው የቀረጸችው። ጎን ለጎንም በመሰንቆ ላይ ሰፊና ጥልቅ ጥናት ለማድረግ ችላለች። ዛሬ 45 ዓመት ግድም ደግሞ ስለ መሰንቆ ቅኝት በንድፈ ሐሳብና በተግባር የተደገፈ ጥናት አድርጋለች። በአዲስ አበባ ከተማና በዙሪያው ተንቀሳቅሳም የመሰንቆን አሰራር ሂደት፣ የፍየል ወይም የበግ ቆዳ ተወጥሮ ሲሰናዳ፣ ከወይራ እንጨት የተጠረበችው ዘንግ ተስተካክላ መሰንቆ መሰንቆ ሆኖ የጭራ ግራፊውን ጥበብ ለመመስከር እስከሚሰናዳባት የመጨረሻው አርከን ድረስ እያንዳንዱን ሂደት በየደረጃው የሚያሳይ ፊልምም ቀርጻለች። ጥናቷን ስታጠናቅቅም UCLA ከሚባለው ዩናይትድ ስቴትስ ዩኒቨርሲቲ የዶክትርና ማዕረግ ለመቀበል ችላለች። ከዚያም ወዲህ በርካታ ጥናቶችን አካሄዳለች። በተለያዩ ዩኒቨርሲቲዎችም አስተምራለች። እንደ አውሮፓውያን የዘመን አቆጣጠር በ1983 ዓ.ም በኢትዮጵያ የዘመን አቆጣጠር 1975 እና 76 ኢትዮጵያ የሶስቱ የክር ሙዚቃ መሳሪያዎች ባህልና ወግ በሚል ርዕስ የበገና፣ የክራርና የመሰንቆ ሙዚቃዎች የተካተቱበት የሙዚቃ ሸክላ ስለ ሙዚቃው ከሚያስረዳ ጽሑፍ ጋር አሳትማለች። በዚያ የሙዚቃ ሸክላ የተካተቱት ሙዚቃዎች ከዚያ 10 ዓመታት ቀደም ብሎ አዲስ አበባ ሳለች የቀረጸቻቸው ናቸው። ከሙዚቃ ሸክላዋ የተወሰዱ ሙዚቃዎችም በአውሮፓውያኑ የዘመን አቆጣጠር በ1999 ዓ.ም በኢትዮጵያ የዘመን አቆጣጠር 1991-92 ለእይታ የበቃው የሎስ አንጀለሱ የካሊፎርኒያ ዩኒቨርሲቲ UCLA የክፍል ጓደኛዋ ኢትዮጵያዊው ኃይሌ ገሪማ ዘጋቢ ፊልም አድዋ ላይ የፊልሙ አጃቢ ሙዚቃ ለመሆንም በቅተዋል። ኢትዮጵያ የሶስቱ የክር ሙዚቃ መሳሪያዎች ባህልና ወግ የተሰኘው የሙዚቃ ሸክላዋ ታትሞ በወጣበት በአውሮፓውያኑ 1983 ዓ.ም በኢትዮጵያ የዘመን አቆጣጠር 1975 እና 76 ከዚያ ቀደም ተመሳሳይ የመስክ ጥናት ባደረገችባት ናይጄሪያም በኢግቦ ማህበረሰብ ሙዚቃዎች ላይ ላተኩረው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሙዚቃ ስብስቦችም ስለ ሙዚቃው የሚያስረዳ ጽሑፍ አሰናድታለች። ዛሬ በ80ዎቹ የእድሜ ክልል የምትገኘውን ወዳጁን ዶክተር ሲንቲያ ኪምበርሊን ለተዋወቅንበት የታሪኳንም መነሻና ሙዚቃዋን ጨምሮ ያጋራንን የራዲዮ መጽሔት ወዳጅ ገጣሚና ጸሐፊ ተውኔት አለማየሁ ገብረሕይወትን አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ዝግጅት ልውሰዳችሁ። ቀደም ብለን በመግቢያው የተዋወቅነው የኮቪድ-19 ዓለም ዜናዎችና ቃለ ምልልስ ነው። በ ክንድ ራሱን ሁለት ጊዜ የቀየረ በፍጥነት የሚዛመትና ምናልባትም አሁን ላሉት ክትባቶች ላይ በገር ጭምር ይችል ይሆናል የሚል ስጋት ያሳደረ አደገኛ የኮሮና ቫይረስ ዝርያ እያነጋገረ ይገኛል። ከከፋው ጊዜ ወጥተናል፣ ብርቱ የፈተና ጊዜም አልፏል የሚል ተስፋ አሳድራ የነበረችውና በዓለም ግዙፉ የክትባት ማምረቻ ኩባንያ የሚገኝባት ህንድ እጅግ በከፋው የሁለተኛ ዙር የኮቪድ-19 ማዕበል በመናጥ ላይ ትገኛለች። ባለፉት በርካታ ሳምንታት ውስጥ ለቫይረሱ የሚጋለጡ ሰዎች ቁጥር ሰማይ የነካባትና የሟቾች ቁጥር አሃዝ በእጅጉ እየጨመረ የሚገኝባት ሀገር በ24 ሰዓታት ዕድሜ ውስጥ ብቻ ከሩብ ሚሊዮን ሰው በላይ ለቫይረሱ መጋለጡ ተዘግቧል። ይህም አሃዝ ባለፈው አንድ ዓመት ጊዜ ውስጥ እጅግ በሚዘገንን ደረጃ በወረርሽኙ ክፉኛ ተጠቅታ የነበረችውን ዩናይትድ ስቴትስን ጨምሮ በየትኛውም ሀገር ካሁን ቀደም ታይቶ የማያውቅ ነው። ለመሆኑ የዚህ ለውጥ አንድምታ ምንድን ነው? ራሱን ሁለት ጊዜ የቀየረ ዝርያስ ማለት? በመጪው ፕሮግራማችን እንመለስበታለን። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶ አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠውም ክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች ታክለው እንዲቀርቡበት መክሯል። ይህም መልካም ዜና ተደርጎ ተወስዷል። በቅርቡ ብሪታንያ ሰራሹ አስትራዜኔካንና ዛሬ ዳግም ጥቅም ላይ እንዲውል የተፈቀደውን የዩናይትድ ስቴትሱን ጆንሰን ጆንሰን የጸረ ኮቪድ-19 ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመረዳት የታለመ ቅንብር ነው ተከታዩ። የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ፕሮፌሰር ብስራት ኃይለመስቀል ናቸው። ፕሮፌሰር ብስራት በፕሮግራማችን ደጋግሞ የሚቀርቡ ቤተኛችን ናቸው። ባለፈው ሐሙስ ጀምር ያደረግነውን ቃለ ምልልስ ታዲያ በቀደሙ ፕሮግራማችን ልባት ካደረግንበት ጥያቄ ነው የምንነሳው። ፕሮፌሰር ብስራት እነኚህ ክትባቶች ኮቪድ አገር እያጠፋ ያለበትን እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ይሃል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ከተዘገበው በላይ ደረጃቸው ቢለያይም አሁን በስራ ላይ ያሉት ፋይዘር እና ሞደርና ላይ እንደተመለከትነው አይነት 95% and 96% እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ አስትራዜኔካ አገሮች አንዳንዶቹ ምርጫ ሳይኖራቸው ሁሉ ቀድም ያሏቸውን ውሳኔዎች እየወሰዱ ነው። የአውሮፓ ህብረት አገሮችን ያህል ታላላቅ ሀብታም አገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ ነው። ብዙዎቹ ክትባቱን እንደ ዩናይትድ ስቴትስ እድልም የላቸውም። እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከትን ባለበት አንዳንድ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት ነገር ግን ስጋት ተፈጥሯል። ለምንድን ነው በጣም በተለየ ሁኔታ ያሳሰበና የተለየ ትኩረት ተሰጠው? ምን ይላሉ ስለዚህ ተቀላላ ሁኔታ?
ኮቪድ ያው አሜሪካ ሀገር ብቻ ከግማሽ ሚሊዮን ሰው በላይ ገሏል። ያው ቁጥሩ በየጊዜው ሪፖርት የሚደረገው ነው። ከ3 ሚሊዮን በላይ ሰው በዚህ በኮቪድ ምክንያት በተለያየ ቦታ ብዙ ችግር ተፈጥሯል። እነዚህ መድኃኒቶች በአጭር ጊዜ ወጡ ቢባልም ስለ ኮሮና ቫይረስ ስናቅ ከ20 ዓመት በላይ ነው፣ በተለይ በጥናት ደረጃ እንጂ ከ100 ዓመት በላይ ነው። ስለ ኮቪድ ከ1918 ጀምሮ ስለ ኮቪድ እናውቃለን፣ ግን ሪሊ ጥናት መጠናት የጀመረው አርኤንኤ ቴክኖሎጂ የሚባለው መጠናት የጀመረው ሌሎቹም የአስትራዘኔካ እና የጃንሰን ጃንሰን የቫክሲን አሰራር ከድሮ ጀምሮ የምናውቀው ቴክኖሎጂ ነው። ስለዚህ እርግጥ የአርኤንኤ ቴክኖሎጂ በተግባር ላይ ሲውል የመጀመሪያው ጊዜ ቢሆንም በጥናት ደረጃ ግን ሲጠና ከ20 ዓመት በላይ ሊሆን ይችላል። ይሄ በሚሊዮን 1-5 ሰው እንደዚህ አይነት ሳይድ ኤፌክት አመጣ ማለት እኔ ለምንድን የማያሳስበኝ ከፔንስሊን ጀምሮ መድኃኒቶች በሙሉ ብንወስድ ፔንስሊን አሁን ለምሳሌ ከ1930 ጀምሮ የምንጠቀምበት በአለርጂ ምክንያት ከመቶ ሺህ ሰው ከተወጋው ውስጥ አንድ ሰው ይሞታል። የታወቀ ነገር ነው፣ በሳይድ ኤፌክት ማለት ነው። ሃይፐርሴንሲቲቪቲ ወይም አለርጂ ሪአክሽን እንለዋለን። በዛ ውስጥ ይሞታል። ግን ፔንስሊን ስንጠቀም ኦልሞስት 100 ዓመት ከ1930 ጀምሮ እስከ ዛሬ ድረስ ፔንስሊን አሁንም እያገለገለን ነው፣ እያወቅን ማለት ነው። እያንዳንዱ መድኃኒቶች ብንወስድ እንደዛ አይነት ሳይድ ኢፌክት ወይም
ጎንዮሽ ጉዳት ይኖራቸው ይችላል።
ይኖራቸዋል፣ የታወቀ ነገር ነው። ይሄ ሳይድ ኢፌክት አሁን በአስትራዘኔካ የሚያየ ነው እንደሆነ፣ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲስቲክ እኮ ከሚሊዮን ውስጥ ከሚሊዮን ሰው ተወቅቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከአንድ እስከ 2% ኮቪድ የያዛቸው ሰዎች ይሞታሉ። ከዛ በኋላ ደግሞ ከዳኑ በኋላ እንኳን ከ20-30% የሚሆኑት ሰዎች በኮቪድ ምክንያት የሚመጣባቸው ችግር ረጅም ጊዜ ከሰውነታቸው በማይወጣ መንገድ ሲያሰቃያቸው ይኖራል። እና ከአንድ እስከ 3% በሚሞትበት በሽታ 1 በሚሊዮን የደም መርጋት የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም። መከታተሉ ጥሩ ነው። እንደውም በጣም ደስ የሚለው ነገር ምንድን ነው? አሁን በዚህ ጊዜ ምን ያህል መንግስት በዚህ በመድኃኒቶች ሳይድ ኢፌክት ምን ያህል እንደሚከታተለው እንዴት አድርጎ በሲሪየስነት እንደሚወስደው የሚያሳይ ነው። የሰውን የፐብሊኩን ጤንነት ለመጠበቅ መንግስት ምን ያህል እነዚህን ነገሮች እንደሚከታተል ነው የሚያሳየን። እና በዛ ኮንፈረንስ ሊሰጠን ይችላል። ምክንያቱም ኮቪድ እየገደለ ነው ሰው ወደድንም ጠላንም፣ ሰዎች ሁሉንም ኤጅ አገር ሳይለይ ከለር ሳይለይ ጥቁር ሳይል ነጭ ሳይል ቁመት ኃይል ሴት ኃይል ወንድ ኃይል ዓለምን በሙሉ በሚያምስበት ጊዜ 1 በሚሊዮን ውስጥ የሚቆጠር በዛውም ላይ ደግሞ ቶሎ ከተያዘ በሕክምና መስተካከል ለሚችል በዚህ ላይ ደግሞ የሚሞቱት ሰዎች ቁጥራቸው በጣም ባነሰበት ጊዜ ይሄንን እንደ እንትን አድርጎ ክትባቱን ላለመውሰድ አይታየኝም። እንደ ጤና ባለሙያ ይሄ ምንም ለእኔ ምክንያት ሊሆን አይችልም። ማወቁ ግን ኢምፖርታንት ነው። የዓለም መንግስታት በየሀገራቸው ሁሉም እንደሚከታተሉ በዚህ ሪፖርት ምክንያት ስንት ዩሮፒያን ሀገሮች፣ አውስትራሊያ፣ አሜሪካ ሁሉ እየተከታተሉ እንደሆኑ ነው የሚያሳየው። እና ይሄ ትልቅ ነገር ነው። የበለጠ ፐብሊክ ኮንፊደንስ ሊሰጠን የሚገባ መሆን አለበት ባይነኝ።
አበረታች ነው የተሰጠው ትኩረት ነው ያሉት የሚያግባባ ይመስለኛል። በንጽጽርም ቁጥሮቹን ስለሰጡን አድማጮች እነኝህን ጉዳዮች ከግምት ማስገባት እድል የሚያገኙ ይመስለኛል። ፕሮፌሰር ብስራት ሌላው ከዚሁ ጋር የተያያዘ ጥያቄ ባነሳ፣ እንዲህ ያለው ሁኔታ ሲፈጠር ወሳኝ የሆነ ቁርጠኛ እርምጃ በመንግስት በኩል መወሰዱ በተለይ በዩናይት ስቴትስ የተለየ ትኩረት አይተናል። ክትትሉን ጨምሮ ሊደረጉ የሚችሉ ምናልባትም ስለሚችሉ ነው ማለት እንችላለን። ሁለት ምንም አይነት እንዲህ ያለ የጠነከረ የጎንዮሽ ጉዳት ያላሳዩ ክትባቶችም ስላሉ በአንድ በኩል ላልተለመደው ሁኔታ የተሻለ ትኩረት እንዲሰጥም ለህዝብ ብቻ ሳይሆን ሐኪሞችም እንዲህ ያለ ምልክት ያላቸውን ሰዎች በተለየ ትኩረት እንዲከታተሉ በብዛት እየተከተበ ስለሆነ በተለይ በዩናይት ስቴትስ የተወሰደውን ነው ማነሳለሁት። በአንጻሩም ይሄን እርምጃ ከተወሰደ በኋላ የJ&J ክትባት ፈጥኖ ወደ ጥቅም ላይ የሚውሉበት ሁኔታ ይፈጠራል የሚል ነገርም እየተነገረ ነው። እሱ ላይ ምን የሚሉት አለ?
ይገርምሃል፣ የዛሬ 15 ቀን እኔ የምሰራበት ቦታ ሃዋርድ ዩኒቨርሲቲ ሆስፒታል ውስጥ በአንድ ቀን ከ500-1000 የጃንሰን ጃንሰን ቫክሲን እያዘጋጀን እየሰጠን ነበር። እና ያን ያህል በብዛት በየቦታው በየሆስፒታሉ በየፋርማሲው በተለያየ ቦታ የሚሰጥ ነበር። እና እንደውም በዚህ ሳምንት ውስጥ የመመለስ ድሉ ጥሩ ነው እንደውም እያሉ ፕሬዲክት እያደረጉ ነው። ለምንድን ነው ጃንሰን ጃንሰን በተለይ አሜሪካ ሀገር ውስጥ በጣም ኢምፖርታንት የሆነው? አንድ ዶዝ ነው የሚሰጠው፣ ድጋሜ የለውም። ስለዚህ መምጣት የማይችሉ በትራንስፖርት ምክንያት፣ በእድሜ ምክንያት፣ ሰፖርት የሌላቸው ሆስፒታልና ክሊኒክ በቅርባቸው ለሌሉ ሰዎች እንደገና ተመልሳችሁ ነው ሲባሉ መምጣት ስለማይችሉ የእነዚህ ሰዎች እድል ምንድን ነው? ኮቪድ ቢይዛቸው አንድ ሰው ከመቶ በሚሞትበት በሽታ አንድ ሰው በሚሊዮን የሚይዘው ይሻላል በሚል መልሰው ወደ ገበያ የመምጣቱ ቻንስ በጣም ሀይ ነው ብዬ ነው ገምተው እና በቅርቡ ውሳኔ የሚወስኑ ይመስለኛል።
አሁን ፕሮፌሰር ብስራት በቃለ ምልልሳችን ወቅት ግምታቸውን እንደሰነዘሩትና ቀደም ብዬን በመግቢያዬ በኮቪድ-19 ዜና እንደጠቆምኩት ጃንሰን ኤን ጃንሰን ክትባት ተመልሷል፣ ጥቅም ላይ እንዲውልም ተወስኗል። ለማንኛውም አሁን ፕሮፌሰር ብስራት ወደ ጀመሩት ሙያዊ ትንታኔ እንመለስ።
በ1980 እግረ መንገዳቸውንም ምናልባት ይህ ችግር ሊረዳ የሚችልበትን መንገድ የመፈለግ በር የከፈተ ይመስላል። በዛም መልኩ ተስፋ የሚያደርጉት ነገር አለ። ጥናቶች መቀጠላቸው አልቀረምና።
አዎ እንግዲህ ምንድን ነው? መቼም በዋናው ሁልጊዜ በምንሰራው ነገር ደም ሲረጋ ደም የሚያቀጥን መድኃኒት ነው የምንሰጠው። ይሄ ግን እንደሱ አይደለም። ደም የሚያቀጥ ነው የበለጠ እንደውም ሰውየውን ይጎዳውና ሊገለው ይችላል። ሰው ለየት ያለ ሕክምና ነው ያለው። ቅድም እንደጠቀስኩት ሄፕሪን የሚባለው የድሮ መድኃኒት ደም የሚያቀጥ ነው መድኃኒት፣ ራሱ ደምን ሊያረጋ ስለሚችል እሱን ለማከም የምንሰጣቸውን መድኃኒቶች ነው ለዚህም በቫክሲኑ ምክንያት የሚመጡትን በመስጠት ከዛ ደግሞ ኢሚኖግሎቡሊን የሚባል መድኃኒት አለ። ሶ ህክምናው ኦልሬዲ በተወሰኑ ሰዎች ላይ መስራት ጀምሯል ኤሮፕም እዚህም ሀገር። ስለዚህ ኦልሬዲ መድኃኒቱ ያ በሽታ ድሮም የምናውቀው ነገር ስለነበረ ህክምናውም የምናውቀው ነገር ስለነበረ ወደዛ ቶሎ ህክምናውን ማምጣት አላስቸገረም። ሌላ አዲስ መድኃኒት ፍለጋ ለመሄድ አላስፈለገንም። ስለዚህ አሁን ዋናው ትልቁ ነገር የሚወጉት ሰዎች ህዝቡ ይሄንን እንዲያቅና አዌር እንዲሆን ክትባቱን ከተከተበ በኋላ በተለይ ሄደ መርጋት አብዛኞቹ ላይ አሁን የታየው ከ8 ቀን እስከ 13 ቀን በአማካይ 8ኛ ቀን አካባቢ ላይ ልክ በሳምንቱ ማለት ነው። በዛን ጊዜ ውስጥ ሁላችንም ቫክሲን ስንወጋ የመጀመሪያው 2-3 ቀን ያው እንታመማለን፣ ትኩሳት አለ፣ መስል ቁርጥማት ያመጣብናል፣ ራስ ምታትም ሊኖር ይችላል። ግን ይሄ ራስ ምታት 8 ቀን እስከ 15 ቀን ባለው ጊዜው ሳያቆም ለየት ባለ እንደዛ አይነት ራስ ምታት አጋጥሞን ማያቅ ከሆነ ወይም እንደዛ አይነት የሆድ ህመም አጋጥሞን ማያቅ ከሆነ እነዚህ አሁን ሜዲካል ኮሚኒቲው ማዌር ነው፣ ሰውም ማዌር ነው። ስለዚህ ቶሎ ህክምና የሚፈልጉበት ቦታ ስለዚህ አሁን ሞር ይሄ ነገር ወደ ፐብሊክ ላይ መውጣቱ በተለያየ ኒውስ ሚዲያ መውጣቱ ምንድነው ሰው ቶሎ እንደዛ አይነት ምልክቶች ሲኖሩ ቶሎ ሐኪም ጋር የሚሄድበትን ነገር እንዲፈጠር ያደርገዋልና ከአሁን በኋላ ያሉትን ነገሮች አትሊስት የመሞት ነገር ላይኖር ይችላል። እና ይሄ ጥሩ ነገር ነው አሁን ኤክስፖዝድ መሆኑ ባይነኝ ነው።
መልካም ጠንካራውን ይልቁንም ደግሞ በዚህ በዩናይት ስቴትስ መሰል አገሮች ከዩናይት ስቴትስ የሚነጻጸር ሌላ ብዙ ሀገር ያለም አይመስለኝም ክትባቱ እንደ ልብ እየተሰጠ ያለበት የሚፈሩ የሚያመነቱትን ወደኋላ አትቅሩ፣ አሁን ሁሉም ሰው መውሰድ የሚችልበት ቦታ ጋር ተደርሷል። ቀደም ሲል በየደረጃው በግንባር ቀደም የተሰለፋቸው የህክምና ባለሙያዎችን በእድሜያቸው የገፉና ተደራራቢ የህመም ሁኔታ ያላቸውን እየተባለ አሁን ለሁሉም ሰው ክፍት የሚሆንበት ቦታ ጋር እየተደረሰ ነው እና የምናወራው ክትባቱ ከሌለበት ዓለም ጋር ስናነጻጽር ጥያቄዎቹ መልካቸውን ይቀይራሉ። እስኪ ወደዛ ደግሞ ልውሰዶ። እንዲህ ያለው ክትባቶችን የመፍራት ወይም በክትባቶች ላይ ጥርጣሬ የማሳደር ሁኔታ የሚፈጥረውን አንድምታ ብንመለከት የጎንዮሽ ጉዳቶቹ ችግር ከማምጣታቸውን በፊት አንዳንዴ ሰዎች በዘፈቀደ ስለ ክትባቶቹ መሰረት የሌላቸው ሀሳቦችን ይሰነዝራሉ። በአንጻሩ ደግሞ እንዲህ ያለው የጎንዮሽ ጉዳት ወሬ የመጣው በድሃና በሀብታም ሀገሮች መካከል እኩል ስርጭት በሌለበት ክትባቱ በወጉ ባልተዳረሰበት ድሃ ሀገራት ምን ይሆናሉ እየተባለ ቁጥሩ ግን በከፍተኛ መጠን እየጨመረ ባለበት ሁኔታ ነው እና ወረርሽኙ ይበልጥ እየተዛመተ ባለበት ሁኔታ ነው የሆነው እና ምን አይነት አንድምታ ያሳድር ይሆን? ምንስ መደረግ ሊኖርበት ይገባል? በግለሰቦችም በህክምና ባለስልጣናትም ሆነ በመንግስት ደረጃ በተለያየ ትኩረት ሊሰጠው የሚገባ እውነቱን ከሐሰቱ ለይቶ የሚደረገውን ጨምሮ ምን መረዳት ይጠይቅ ይሆን? ፕሮፌሰር ብስራት፣
ይሄ እንግዲህ ከባድ ነገር ነው። ሰው ቫክሲኑን የማይወስድበት ወይም ቫክሲን ሄሲተንስ የምንለው እዚህ ሀገር ማለት ነው ላለመውሰድ የሚፈልግበት እድሉም እያለው ክትባቱን የመውሰድ እድልም እያለው ላለመውሰድ ወደኋላ የሚልበት ምክንያቱ የክትባቱ ነገር አይደለም። እኔ የሚመስለኝ ዋናው የኮቪድ በሽታው አመጣጥ ላይ ይመስለኛል። በጣም የተለያየ ሀሳቦች አሉ። ይሄንን ኮቪድ እንዴት መጣ? በምን ምክንያት መጣ? ሰዎች ናቸው የፈጠሩት? ሰው ለመጨረስ ያደረጉት ነገር ነው? ውስጡ ሰውን ኮንትሮል ለማድረግ መጀመሪያውኑ ይሄንን የኮቪድን በሽታ አመጣጥ ላይ አስተሳሰባችን የተዛባ ሀሳብ ይዘን ከተነሳን ክትባቱን ላለመከተብ ነው ብዙ ሰው የሚሞክረው። ሌላ ያው እኛ እዚህ አሜሪካ ሀገር አብዛኛው የፖለቲሳይዝድ ስለሆነ ከፖለቲካ ጋር ተገናኝቶ ሌላ ትርጉም እየተሰጠው ነው። ብዙ ቦታ ግን በሽታውን እንደ በሽታ አለመቁጠር፣ በሽታው የመጣበትን ምክንያት በተለያየ መንገድ ሰዎች እየተረጎሙት ይመስለኛል እንጂ አንድ ጊዜ በሽታ መሆኑን ካወቁ አሁን ኢትዮጵያ ውስጥ ብዙ ዘመዶች ጋር ስደውል አዲስ አበባ ውስጥ በተለይ ያልገባበት ቤት የለም። በቃ በየመንደሩ ሁሉ ኮቪድ ይዞት ዛደ ኮቪድ መሆኑንም ቴስት ለመደረግ የተከፈለ ስለሆነ ሰው አቅም ከሌለው ሄዶ ከፍሎ ቴስት መደረግ ስለማይችል ኮቪድ ይሁን አይሁን አይታወቅም፣ ግን ከፍተኛ ኃይለኛ ጉንፋን የተባለ ያልገባበት ቤት የለም። ሰው አሁን የፈራው መንግስትን ባወጣው ህግ ፍራቻ ሳይሆን በራስ በኢንዲቪጁዋል ደረጃ በየቤቱ በየጎረቤቱ በሚያውቀው በጓደኛው በዘመዱ ስለገባ ይመስለኛል። እና ይሄ ሰው መታመሙ ሳይሆን ጥሩ ነገሩ፣ ግን ሰው እንደ ይሄ ነገር እውነት እኮ በሽታ ነው እና የእውነት በሽተኛነቱ ሰው በተቀበለ ቁጥር መፍትሄ መፈለግ ይሄዳል። አይደለም እንዴ ሰው አንድ ሰው እኔ አልኮሊክ ነኝ ሲል ነው መድኃኒት ፍለጋ የሚሄደው። በሽታውን በሽተኛ በሽታውን ካላወቀ መድኃኒት ፍለጋ እንደማይሄደው ሁሉ ኮቪድን በበሽታነቱ ሰው ካወቀ ሕክምና ፍለጋ ቫክሲን ፍለጋ መሄዱ ማይቀር ነገር ነው እና ያ ይመስለኛል ዋናው ችግር ያለው። አትስታን
ፕሮፌሰር ብስራት ቀደም ያነሱት ላይ አገሮች በተወሰነ እድሜ ክልል ከ60 በታች ላለው ላለመስጠት የወሰኑትን ያህል በደንብም ያላገኙ አገሮች ሳይቀሩ የአፍሪካ አገሮች ሳይቀር ወደ ሩሲያና ወደ ቻይና ፊታቸውን ማቅናታቸውን ዘገባዎች አመልክተዋል። ለምሳሌ ከአውሮፓ ዴንማርክ ጨርሶ ላለመጠቀም፣ ይሄ በአብዛኛው እንግዲህ የምናወራው ከጄንጄም ይልቅ አስትራዜኔካ ክትባትን በተመለከተ ነው። ዴንማርክ ጨርሶ ላለመጠቀም መወሰኗን ይፋ አድርጋለች። አንዳንድ ሀገሮችም እንዲሁ ጥርጣሬያቸው ከፍ ብሏል። ቅድም የገለጿቸው ደግሞ በተወሰደ እድሜ ክልል ውስጥ ብቻ ለጥቅም እንዲውል አድርገዋል። ይህንኑ ተከትሎ በግለሰቦችም ያልተለመደ ሁኔታ እየታየ ነው። ትንሽ የሚያነጋግር የሚያሳስብ ችግር ላይም በተለየ ቀለል ያለ ስሜት እንድንነጋገር የሚጋብዝ ጥያቄ ነው። የሚከተለው የጎንዮሽ ጉዳት ያልተለመደና አደገኛ የሆነውን ያህል ሌላ ያልተለመደ ነገርም ከስተዋል። ለምሳሌ ያህል በጀርመን የተደረገውን ተመልክተናል። ጀርመናውያን የሩሲያን ስፑትኒክ ቪ የተባለውን ክትባት ለመውሰድ ስያሜ ሰጥተውታል። የክትባት ቱሪዝም የሚል ቱሪዝም የሚመስል ነገር አገር የመጎብኘትም ጭምር የተካተተበት ነገር ግን ባልተለመደ መልኩ ምዕራባውያን ሀገሮች ሩሲያ ውስጥ የተሰራ ክትባት ለመቀበል የሄዱበት ሁኔታ ተዘግቧል። እንደው መልከት አድርገው የመመልከት እድልም ከነበሩት ስለ ክትባቱም የሚሉት ካለ መጀመሪያ እየተሰራ በነበረበት ጊዜ የተወሰነ ነገር ተነጋግረናል።
እንግዲህ ምንድነው እውነትህን ነው ልክ ነው። ሰዎች ራሻ በተለይ ከጀርመን ሀገር እንደዚህ እየሄዱ ለመከተብ ጥረት እያደረጉ እንደሆነ አንዳንድ ሪፖርቶች ወጥተዋል። ችግሩ ምንድን ነው? ሪፖርቱን አይቼዋለሁ። የእነሱ አናሊሲስ ኮምፕሬሲቭ አናሊሲስ አርገን አጥንተን ሪቪው አርገን እስካሁን ይህን ቫክሲን የወሰዱትን ሰዎች በሙሉ አጥንተን የራሽያ ገቨርንመንት በተለይ ከቫክሲኑ ጋር የሚሰሩ ሰዎች ይሄንን የደም መርጋት አያመጣም ብለው ሪፖርት አውጥተዋል። ኦፊሻሊም መግለጫ አውጥተዋል። በዛ ምክንያት እንደውም አንዳንዶቹ ሳይንቲስቶች የእኛ ቫክሲን ይሄንን የደም መርጋት ሊያመጣ ያልቻለው ምክንያት የተጠቀምንበት ቴክኖሎጂ ፒውሪፊኬሽን ቴክኖሎጂው ለየት ያለ ስለሆነ እንደውም ለሌሎቹ ለእነ አስትራዘኔካ ለእነ ጃንሰን ጃንሰን የእኛን ቴክኖሎጂ ሼር ለማድረግ ፈቃደኞች ነን ብለው አንብቤያለሁ። ግን ችግሩ ምንድን ነው? መጀመሪያውኑ ነገር ስፑትኒክ ፋይቭ የሚለው ሲወጣ እንዴት ወጣ፣ ስንት ሰው ኢንቮልቭ አደረገ፣ ዲቴል የሆነ ጥናቱን አናውቅም። እንዴት እኔ ፐርሰናሊ ላገኝ አልቻልኩም። ዲቴሉን የሆነ ኢንፎርሜሽን ስለሌለኝ ያሉትን ከመቀበል በስተቀር በሳይንስ ደረጃ ተመራምረን ዳታውን አይተን የራሳችንን ኮንክሉዥን ለመውሰድ የአስቸጋሪ ቦታ ላይ ያለ ነው።
ለምን ይሆን እንደዚህ ግልጽነት የማይታይበት? የሌሎቹ ኩባንያዎች የሳይንስ ሰዎች እንድትመለከቱት የማድረግ እድሉን በሚከፍቱበት እንዲሁ ከስርዓታቸው ጋር የተገናኘ በሌሎች ነገሮች እንደሚባለው ነው። ሳይንሱንም በተመለከተ ግልጽ የማድረግ ሁኔታ ፈቃደኝነቱ ያልኖረው
ራሽያም ውስጥም ቻይና ዌል ነውን በዓለም ላይ የታወቁ ሳይንቲስቶች እንዳሉ ይታወቃል። እና እነዚህን አይነት ክትባት ሲያወጡ ወይም የተለያዩ መድኃኒቶች የሚያወጡበት ጊዜ ከማንም የማይተናነሱ ሳይንቲስቶች እንዳሉ ነው የምናውቀው። ግን ያን ኢንፎርሜሽን ካላወጡና እንደ ሌሎቹ ሀገሮችን ዩሮፕ ወይም አሜሪካ ሀገር እንደሚሰሩት ጥናቶች በግልጽ ካላወጡልን በስተቀር ኖም አይደለም ይሰራልም አይሰራምም ለማለት ውሳኔ ለመወሰን አስቸጋሪ ነው። ለምሳሌ ኤፍዲኤ አንድ መድኃኒት አፕሩቭ ከመደረጉ በፊት ኤክስፐርት ፓናሎች ተጠርቶ ያ ሁሉ ዴታ ቀርቦ እያንዳንዱ ዴታ አናላይዝ ተደርጎ ፐብሊሽ ተደርጎ ፓኬጅ ኢንሰርት የሚባል አለ አብሮ ከመድኃኒቱ ጋር የሚመጣ የነበሩትን ሰዎች የእድሜያቸውን፣ ምን አይነት ሰዎች ናቸው እዚህ ጥናት ውስጥ የተካተቱት፣ ምን አይነት ተጓዳይ ጉዳት ነበሩ? ምን ያህሉ ተረፉ? ምን ያህሉ ዳኑ? ምን ያህሉ አልተ ይሆነ በሙሉ ኢንፎርሜሽን ስላለ ማንም ዓለም በሙሉ ያንን አይቶ በዛ ፊልድ በዛ ኤሪያ ኤክስፐርት የሆነ ሰው ማወቅ ይችላል። ይሄ ነገር የለም እንደዚህ ግልጽ ባለ መንገድ ስላልሆነ የነሱ ያሉትን ዝም ብሎ ከመስማት በስተቀር ነው አይደለም ለማለት አስቸጋሪ ነው።
አዳጋች ያደርገዋል። ፕሮፌሰር በስራቱ ላይም እንደምናደርገው በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ የማይታወቁ ነገሮችን በውይይታችን መጨረሻ ላይ እናነሳለን። ዛሬም ከዚህ ቀደም የተነሱትን ያነጋገሩትን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ ራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛምድ በአንድ መልኩ ወረርሽኝ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከነዛም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ካሁን ቀደም በለንደንና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይትድ ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የፈጠሩትን የደቀኑትን ፈተና እናያለንና ከፍተኛ ጉዳት ማስከተል የበሽታው ጥናትና የመዛመት ፍጥነታቸውም ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይትድ ስቴትስ የተዘገበው 17,000 ሰው የተጋለጠበት ሁኔታ ተነግሯል። ክትባት እየተሰጠም ራሱ ማለት ነው። ሁለተኛ ደግሞ ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከስቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ አሁን ከሚያዩአቸው ሁኔታዎች አንጻር?
እንግዲህ ያው ከበፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀየሩት። ምንም አደረግንም አላደረግንም ይሄ የቫይረሶች ተፈጥሯዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ ቫይረሶች በጊዜ ብዛት ተራቡ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት። ሌላው ምንድን ነው ተፈጥሮ ያደረገላቸው ነገር አዳዲሶቹ በሚወጡበት ጊዜ አታክ የሚያደርግ የሚጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት። ስለዚህ እየጠነከሩ በሄዱ ቁጥር አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን ነገር የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት። ስለዚህ እስካሁን ወደ ብዙ ሺህ እኮ ነው ብዙ ሺህ ራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል። የሚያሳስበን ምንድን ነው በፊትም ጠቅሼው እንደሆነ እነዚህ መድኃኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያደርጉት የቫይረሱ ላይ ያለው ስፓይክ ፕሮቲን የሚባል አንድ ቦታ አለ እዛ ሴሎቹ ላይ ቫይረሶቹ ላይ። ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ኃይል አይቀንሱም። ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል እያገኘ የመስፋፋት ችሎታ አለው። እንግዲህ እሱን መቀየር የቻሉት እስካሁን ያው ሶስት ናቸው አራት የምናውቃቸው ናቸው። ሳውዝ አሜሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው። ሶስት ናቸው አራት ናቸው እስካሁን እንጂ ወደ 1000 በላይ ከሺዎች በላይ ቫይረሶች ተቀያይረው ወጥተው እንግዲህ አላማው ምንድን ነው? አሁን እኔ ቤት አራት ሰው አለን ማለት ነው። ሶስታችን ከተከተብን አንደኛው ልጃችን ባይከተብ በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው ወደ ሌላ ሳይተላለፍ። ይሄ ነው አላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ከአንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቨንቹዋሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ፖይንት ማንሳት የምፈልገው እነዚህ ክትባቶች 95% ሆነ ማለት 100% ነው ማለት አይደለም። ማለት ለምሳሌ የሞደርና እና የፋይዘር 30,000 ሰው ነው ያጠኑት። 15,000 ክትባት የወሰደ 15,000 ክትባት ያልወሰደ 15,000 ክትባት ያልወሰደው 95 ሰው እንትኑ ቫይረሱ ሲይዘው እና ኮቪድ ሲይዛቸው እነዛ ከተከተቡት ግን 5 ሰው ብቻ ነው የያዛቸው። አንደኛ ከ95 ወደ 5 ስለወረደ 95 90% ኢፌክቲቭ ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዚያ ያዛቸው ሰዎች አምስትም ቢሆኑ በሽታው አልሳይጠናባቸው በቀላሉ በብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድን ነው? አንድ ሰው ተከተበ ማለት 95% ጊዜ የመያዝ እድሉ የለም ማለት ነው እንጂ 100% አይደለም። ሰው ተከትቦ ቢይዘው አይደንቀኝም፣ ግን ለምን እንትኑ ነው የሚታየው በፐርሰንት። ማንም ቫክሲን እስካሁን 100% እርግጠኛ የሆነ ነገር አይደለም። ስለዚህ ግን 100 ሰው ተወግቶ ከዛ ውስጥ 5 ሰው ያዘው ማለት 95ቱ ከሚይዘው ይልቅ 5 ብቻ በመሆኑ 90 ሰው ስላዳነ ያ ነው የኛ ትልቁ ተስፋችን ማለት ነው። እና እነዚህ በዚህ በተጨማሪ ደግሞ ልውጥ የሆኑ በሄዱ ቁጥር ሌላው ምንድነው ሪሰርቹም እየቀጠለ ነው። አሁን ሁለት ወደ ማርኬት ላይ የቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ቫክሲኖች እየተሰሩ ነው። 2-3 ካምፓኒ እየሰራ ነው። ምክንያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው የአፍንጫ ድርቀት ሲይዘን ስፕሬይ እንደምንጠቀመው ስፕሬይ በማድረግ ቫክሲን መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንም ሰው ቤቱ መስጠት ለማንም ለቤተሰቡ ልጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ቫክሲን ያለው ውስጡ ሆኖ ክትባትም ሳያስፈልገን እነሱ ቫይረሶቹም ራሳቸውን ለማዳን ጥረት ባደረጉና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው።
ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፍቃድ ከዋነኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ የኤችአይቪ መድኃኒቶች ላይ እንደተደረገው የመሞከር ጥረት ነበረ። በሱስ መልኩ የሚያዩት ለውጥ አለ? ተስፋ የሰጠው ሁኔታ ይኖር ይሆን?
እንግዲህ አሁን ያለው መቼም ማንም ሰው መጀመሪያ ቤተሰቡን ነው የሚያድነው፣ መጀመሪያ ራሱን ነው የሚያድነው፣ ከዛ ቤተሰቡን ነው የሚያድነው። እንደዛ እያለ ነው እና አሁን እነዚህ የሰለጠኑ ሀገሮች በእርግጥ ምንም ጥያቄ የለውም የራሳቸውን ሕዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ሕዝብ ብቻ አዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካም ማለት አይደለም። ይሄ በዓለም ላይ የመጣ ነገር ስለሆነ ስለዚህ እነዚህ ዌስተርን ካንትሪ አሁን ያለው አንድ አስትራዜኔካ ለምሳሌ በጣም ወደ 115 ሀገሮች አስትራዜኔካ እየተሰጠ ነው። እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ከአሁን በፊት እንደተነጋገር ነው፣ አንደኛ ርካሽ ነው፣ $3 ነው አትሊስት መጀመሪያ እንደወጣ ጊዜ። ሌሎቹ $40-$50 በአሜሪካ ዶላር በሚሸጡበት ጊዜ $3 መሆኑ፣ ሁለተኛ ነገር ማንም ሀገሮች በተለይ ኤዥያ፣ ህንድ ሀገር የታወቁ የቫክሲን የሚሰሩ ካምፓኒዎች ማምረት ስለቻሉ ዓለምን በሙሉ ሰፕላይ ማድረግ የሚችሉበት ቦታ በመድረሳቸው፣ እነዚህም የሰለጠኑ ሀገሮች አገራቸውን ህዝብ ካዳረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለም የሚወጋውም ኢትዮጵያም ገብቶ አስትራዜኔካም የሚጠቀመው ያው በዓለም አቀፍ WHO በኩል እንደዚሁ የሰለጠኑ ሀገሮች ዶኔት በሚያደርጉት ገንዘብ ነው። እና ይሄ የዓለም ጉዳይ ነው። የኔን ሀገር አድኜ ሌላው ሀገር ግድ አይሰጠኝም የምንለው ነገር አይደለም። ይሄ ሁላችንም እንደ ኮቪድ ዓለምን በሙሉ ያስተባበረ በሽታ ያለ አይመስለኝም እንዲህ በቅርብ በምናውቀው። እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከ60 ዓመት በላይ ነው። እነዚህ በጣም ብዙ ሰዎች እየተወጉ ነው። ጤና ባለሙያዎች በጣም እየተወጉ ነው። እና ጥሩ ጥሩ ኒውስ እያዳመጥን ነው።
መልካም። ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጡ ነው። ፕሮፌሰር ብስራት፣ የኮቪድ-19 ጉዳይ ጨርሶ አሳሳቢነቱ እስኪቀንስ ድረስ የሚያነጋግሩ ርዕሶች አይጠፉምና መሰንን ጋብዞታለን። ተለመደው ሙያዊ ትብብሮ በድጋሚ አመሰግናለሁ። በሌላ ርዕስ እስከምንገናኝ እግዜር ይስጥልኝ። ደህና ይሁኑ።
አሜን። እሺ፣ እኔም አመሰግናለሁ በጣም።
Thank you. አድማጮች ተከታዩን በነገው ምሽት ፕሮግራማችን ይዘን እንመለሳለን። ለአሁኑ እንግዳይን ፕሮፌሰር ብስራት ኃይለ መስቀልን ለጊዜያቸው አመሰግናለሁ። ጊዜ ይስጥልን። ሙሉ ምልልሳችንንም በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። አድማጮች አሁን የኪነ ጥበብ ነክ ዜናዎች በምንዳስስበት የራዲዮ መጽሔት የጥበብና ህይወት መስኮት ፋየር ዊዝን በሚል ርዕስ በክሪስቶፈር ቻምበርስ የተሰራና የሶስት ኢትዮጵያውያን ታሪክ የሚተረክበትን አዲስ ዘጋቢ ፊልም በ45ኛው የአትላንታ የፊልም ፌስቲቫል ለእይታ የመቅረቡን ዜና እናገኛለን። እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ በአትላንታ ከተማ ሂሩት አበበ ጅራ የተባለች ኢትዮጵያዊት በቀድሞ ወታደራዊ ደርግ አስተዳደር ዘመን የፖሊስ አባል የነበሩት ቀልቤሳ ነጎ በርካታ ወጣቶች ላይ በቀይ ሽብር ግፍና የማሰቃያ ድርጊቶችን በመፈጸማቸው በመጨረሻው ተፈርዶባቸው ለኢትዮጵያ ተላልፎ የተሰጡበትን የችሎት ውሎና ሂደት ይተርካል። ኤግዜክቲቭ ፕሮዲውሰር እውቋ የሞዴልና የፋሽን ዲዛይን ባለሙያ እንዲሁም ተዋናይ ያከበደ ናት። አድማጮች የትይንቱን ለእይታ መብቃት ተከትሎ በሌላ ዝግጅት እንመለስበታለን። እለቱንና የፕሮግራሙን ጠባይ ተከትሎ የሚሰናዱትን ጨምሮ እነኝህን ሁሉ የዓለም ጉዳዮች የሚያሳንስ የምክራና የፍጅት ዜና የየዕለት ገጠመኝ ሊመስል ለተቃረበባት ሀገር ሌላ ነገር ማሰብ ሳይቀር የሚከለክል ይመስላል። ጠዋት ማታ ለሚከታተለውም ያማል ያደክማል። ለሁሉም አሁን ወደ ቀኑ ጉዳይ የሚመለሰን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል።
አሉላ ቪኦኤን እና ሬዲዮ መጽሔትን ጨምሮ በዓለም ላይ ያሉ ኢትዮጵያውያንን አድማጮቻችንን ደምሮ ዛሬስ ሁሉም ያምረኛል በየምግባሩ እያልኩ ነው። አዎ ሁሉም ያምረኛል በየምግባሩ እና አለቃ ቅኔ ሲቆጥሩ ሰምና ወርቁን ሲያመሰጥሩ እነ ደብተራም ቀርበው ሲመሩ ከያኔያንም መድረክ ሲፈጥሩ ትጉህ መምህራን ዕውቀት ሲዘሩ የጤና ሰዎች ከኮቪድ ጋራ ልቀቅ አትልቀቅ ሲከራከሩ ገበሬዎችም ሚያዚያን ሲያዘምሩ የጸደይን በልግ ዝናብ ሲደፍሩ ወታደሮችም ዳር ሲያስከብሩ ምእመናንም በዓል ሲያከብሩ ልክ እንደ ዛሬው እንደ ወሳና ግንባራቸው ላይ የሰላም ምልክት የሆነውን ዘንባባ ሲያስሩ የሰላም ያለህ ብለው ሲጣሩ ከጣታቸው ላይ ዘንባባውን ቀለበት አርገውት ሲሸራሸሩ በአይምሯቸው ውስጥ ደስታን ሲያጭሩ ሁሉም ያምረኛል በየምግባሩ እንዳልነው ዛሬ ወሳና ነው። ሳምንት ትንሳኤ ፋሲካ በተከታታይ ስናቀርበው የነበረውን የምርጫ ታሪክ ለዛሬ እዚ ላይ አቆይተን የጀመርነውን ማለት ነው በዚሁ በዛሬው የወሳና በዓል ላይ ብናተኩር። ወሳና ሰሙነ ሕማማቱን ከነገ ጀምሮ አስከትሎ የጸሎተ ሐሙስንና የስነ ስቅለትን በዓል ይዞ ወደ ዋናው የትንሳኤ በዓል የሚያደርሰን የደስደስ ያለው ሳምንት ነው። ሊቀ ሕሩያን በላይ መኮንን
እና ያው እንግዲህ መጽሐፍ ቅዱሱ ላይም ያው በማቴዎስ 21ም እናገኘዋለን። እንግዲህ ትንቢት ነበረ እነ ዘካርያስ የተነገረ ትንቢት አለ። እነሆ ንጉሥሽ በአህያ ውርንጭላ ተጭኖ ይመጣል የሚል ትንቢት ነበረ። ይሄን ለመፈጸም ትንቢቱን ለመፈጸም ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርቶቹን ወደዚያ ሄዱና የታሰረ አህያ እና ውርንጭላዋን ታገኛላችሁ፣ ፈታችሁ አምጡልኝ፣ ለማን ነው ብሎ ቢጠይቋችሁ ጌታው ይፈልገዋል ብሏቸው ብሎ ያው አህያው አስመጥቶ እንግዲህ በአህያ ላይ ሆኖ ትንቢቱ ይፈጸም ዘንድ ወደ ኢየሩሳሌም ለበዓል ሲገባ ወለነጸፉ አልባሲሆሙ ሰፍኖት ወለነጸፉ ቆጽለመት ይሮሙ ይላል። ልብሳቸውን እያነጠፉ ቅጠል እየጎዘጎዙ አሁን ይሄ እንደው የዘመናችን ትውልድ ትልቅ ታሪክ እየሰራ ነው። የጥምቀትን በዓል ሲከበር መንገድ እየተረገ እያጠበ ትልቅ ምንጣፍ ስጋጃ ምንጣፍ እያነጠፈ ታቦታቱን እንደሚያከብረው ያኔ ለጌታ ኢየሱስ ክርስቶስ ፍቅር የነበራቸው ወደዚያ ሲገባ ለአንድ ታላቅ ንጉስ በሚደረግ አቀባበል አይነት ልብሳቸውን እየጎዘጎዙ እያነጠፉ ዘንባባ የወይራ ዝንጣፊ ያዙ። ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ በሰማይ ምስጋና ይገባል በምድርም ሰላም እያሉ እየዘመሩ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገባ።
አመሰግናለሁ ሊቀ ሕሩያን በላይ መኮንን። ሆሳዕና ሆሳዕና በአርያም ሆሳዕና ሆሳዕና በአርያም። በነገራችን ላይ ለእስልምና እምነት ተከታይ ወገኖቻችን መልካም የረመዳን ጾም እንዲሆንላችሁ እንመኛለን። መልካም በዓል።
ንጉሴ አክሊሉን ለዝግጅቱ አመሰግናለሁ። ሰሞኑን በዙም አማካኝነት የተካሄደ ስነ ስርዓት ነው። በተለያዩ የሙያ መስኮች የተሰማሩ በኢትዮጵያ ጉዳይም በመጻፍ የሚታወቁ 10 የስነ ሰው ጥናት የጸጥታና ደህንነት ጉዳዮች የምጣኔ ሀብት ባለሙያዎችና እንዲሁም ጋዜጠኛና ደራሲ የጥናት ጽሑፎችን አቅርበዋል። በግድፉ ወደ አማርኛ ሲመለስ በወቅቱ የኢትዮጵያ ቀውስ ጉዳይ የምዕራባውያን ምላሽና ያስከተለው ጣጣ የሚል ስያሜ የሰጡትን ስነ ስርዓት ያካሄደው ኢትዮጵያዊነት የተባለው ቡድን አባላት ናቸው። ከአስሩ ዘጠኙ የተለያዩ ሀገሮች ተወላጅ ናቸው። ሆላንዳዊ፣ አውስትራሊያዊ፣ አየርላንዳዊ፣ ፖርቹጋላዊት፣ 3 አሜሪካውያን፣ 2 ደግሞ ካናዳውያን ናቸው። አድማጮች በለቱ የተካሄዱትንና የቀረቡትን ጥናታዊ ዘገባዎች ተንተርሶ ከስነ ስርዓቱ አስተባባሪዎች ጥናታዊ ርቀት ካቀረቡት እንግዶች አንዱንና የተለየ ሐሳብ ያላቸውን አንድ ሌላ እንግዳ ጋብዘን በሰፊው እናወያያለን። አሁን ወደ ስርጭታችን ማገባደጃ እናመራ ነው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com ነው። ለራዲዮ መጽሔት ማለት እንዳትዘነጉ። አሁን የቀረን Rasishin sertashin tutishin
የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ